የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 19 2016 ዓ.ም ዝግጅታችን ጀመረ። በአማራ ክልል በከባድ መሳሪያዎች ጥቃት የሰላማዊ ሰዎች ግድያ መቀጠሉን ኢሰመኮ አስታወቀ።
አጠቃላይ የሆነ ምርመራ በሚካሄዱበት ጊዜ ምን ያክል የአካል ጉዳት ደረሰ፣ የሞቱ ሰዎች ምን ያክል ናቸው፣ ከዛ በኋላ በምን አይነት ሁኔታ ሞቱ፣ ማን ገደላቸው፣ የመሳሰሉ ነገሮች ወደፊት የሚጠራ ይሆናል ማለት ነው። አሁን ባለው መረጃ ያገኘነው ብቻ ነው። እዚህ ላይ ለማመላከት የሞከር ነው።
በኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ዳይሬክተር የሆኑትን ዶክተር ሚዛኔን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በጸጥታ ችግር ምክንያት የመኸር ጊዜ በማለፉ በረሃብ የተጎዱ የወለጋ አካባቢዎች አቤት የምንልበት አካል አጣን ሲሉ ተማጽነዋል። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለዜናው እንግዱ ወልዴ እዚህ አጠገቢ ይገኛል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ።
በድጋሚ እንደምናመሻችሁ። ደቡብ ኢትዮጵያ ውስጥ በመሬት መንሸራተት 3 ሰዎች ሞቱ፣ እስራኤል በጋዛ የምድር ጥቃቷን አስፋፋች፣ እንዲሁም ዶናልድ ትራምፕ ለፕሬዝደንትነት መወዳደር ይችሉ እንደሆን ለመወሰን የፍርድ ቤት ክርክር ተጀመረ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ደቡብ ምዕራብ ኢትዮጵያ ክልል ኮንታ ዞን ትናንት ሌሊት የጣለው ከባድ ዝናብ ባስከተለው የመሬት መንሸራተት ከአንድ ቤተሰብ 3 ሰዎች መሞታቸውን የዞኑ መስተዳደር አስታወቀ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
የደቡብ ምዕራብ ኢትዮጵያ ክልል የኮንታ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ አበበ ጎበና ትላንት ከሌሊቱ 9 ሰዓት በኮንታ ከተማ አካባቢ አማያ ዙሪያ ወረዳ ኦፕላሽ በተባለች ቀበሌ ውስጥ በጣለው ከፍተኛ ዝናብ ምክንያት በደረሰው የመሬት መንሸራተት አደጋ የሰው ሕይወት ማለፉን ተናግሯል።
አንዲት እናትን ጨምሮ 2 ልጆች በአደጋ ሕይወታቸውን አጥተዋል። አንደኛዋ ሴት ናት፣ የ11ኛ ክፍል ተማሪ ስትሆን፣ አንደኛው ደግሞ የ6ኛ ክፍል ተማሪ ታናሽ ወንድሟ ነው። ከሰው ሕይወት በተጨማሪ በመኸርና በበጋ የለሙ ማሳዎችም ጭምር የቤት እንስሳትን ጨምሮ በርካታ ውድመት ነው የደረሰው።
በአደጋው የሞቱት ሰዎች የአንድ ቤተሰብ አባላት መሆናቸውን ጠቀሱት ኃላፊው፣ በሌላ ክፍል ውስጥ ብቻውን ተኝቶ የነበረ አንድ የቤተሰቡ አባል ከሞት መትረፉንም ጠቁሟል። አክሎም 25 አባወራዎች መፈናቀላቸውና 2.5 ሄክታር መሬት የተሸፈነ ሰብል መውደሙንም ገልጿል። አቶ አበበ የዞኑ መስተዳደር ለተፈናቃዮች ድጋፍ ማድረግ መጀመሩን ጠቅሰው በአካባቢው አሁንም ከባድ ዝናብ እየጣለ በመሆኑ ህብረተሰቡም ከወትሮ የተለየ ጥንቃቄ እንዲያደርግ አሳስበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
እስራኤል ዛሬ ሰኞ ወታደሮቿንና ታንኮቿን ወደ ሰሜን ጋዛ በማስገባት ከበባ ላይ ባለችው ሰርጥ የምታካሄደውን ወታደራዊ ጥቃት አስፋፍታለች። አንድ የእስራኤል ታንክና አፈር ቆፋሪ ቡልዶዘር የጋዛን ደቡብና ሰሜን ክፍል የሚያገናኘውን ዋና አውሮ ጎዳና ዘግተው የሚያሳይ ምስል ማግኘቱን የአሶሴትድ ፕሬስ ዜና ወኪል አስታውቋል። መንገዱ ከምታካሄደው የምድር ጥቃት ፍልስጤማውያኑ ራሳቸውን ለመጠበቅ ለመውጣት እንዲጠቀሙበት እስራኤል ያስታወቀችበት እንደነበር ተዘግቧል። የእስራኤል አየር ኃይል በበኩሉ በ24 ሰዓታት ውስጥ ብቻ 600 የሐማስ ኢላማዎችን መምታቱን አስታውቋል። በተጨማሪም በሶሪያና በሊባኖስ የሚገኙ ኢላማዎችንም እንደመታች እስራኤል አስታውቃለች። ከሁለቱም ወገኖች በኩል ለተሰነዘረው ጥቃት መልስ እንደሆነ የእስራኤል ሰራዊት አስታውቋል። በጋዛ በሶስት ሳምንታት ውስጥ የተገደሉት ሕጻናት ቁጥር ከእንደ አውሮፓውያን አቆጣጠር 2019 ወዲህ በዓለም ላይ በነበሩ ግጭቶች ከተገደሉት ሕጻናት ቁጥር እንደበለጠ የሕጻናት አድን ድርጅቱ አስታውቋል። በእስራኤል ሐማስ ጦርነት በሶስት ሳምንታት ውስጥ ከ3000 በላይ ሕጻናት መገደላቸውን ድርጅቱ አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በበኩላቸው ሁኔታዎች በየሰዓቱ ተስፋ አስቆራጭ የሆኑ መጥተዋል ካሉ በኋላ ፍልስጤማውያንን በጅምላ መቅጣት እንዳይኖር አስጠንቅቀዋል። የአሜሪካው ፕሬዚደንት ጆ ባይደን ትናንት እሁድ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ ጋር በስልክ ተነጋግረዋል። ፕሬዚደንቱ እስራኤል ከሽብር ራሷን የመከላከል መብት እንዳላት በድጋሚ ገልጸው ሲቪሎች ግን ከጥቃት እንዲጠበቁ አጽንኦት ሰጥተው ተናግረዋል። ይህ በእንዲህ እንዳለ የሰብአዊ እርዳታ ወደ ጋዛ እንዳይገባ መከልከል በወንጀል ሊያስጠይቅ ይችላል ሲሉ የዓለም አቀፉ የወንጀል ችሎት ዋና አቃቤ ሕግ አስጠነቀቁ። በጀኔቫ ስምምነት መሰረት የእርዳታ አቅርቦቶችን ማገድ እንደ ወንጀል የሚቆጠርና ፍርድ ቤቱም የሚመለከተው ጉዳይ ይሆናል ሲሉ ዋና አቃቤ ሕጉ ካሪም ካን ከካይሮ ላይ ለጋዜጠኞች ተናግረዋል። በግብፅና ጋዛ መካከል ያለውን የራፋ መተላለፊያ የጎበኙት ዋና አቃቤ ሕጉ እጅግ አስፈላጊ የሆኑ አቅርቦቶችን የያዙ የጭነት መኪኖች ማለፍ ሳይችሉ ቀርተው ቆመው መመልከታቸውን ተናግረዋል። አቅርቦቶቹ ካለ ተጨማሪ መዘግየት በጋዛ ለሚገኙ ሲቪሎች መድረስ እንዳለባቸውም ጨምረው ተናግረዋል። ራፋ በከበባ ውስጥ ላለውና በሐማስ በሚተዳደረው የፍልስጤም ግዛት እርዳታ ለማድረስ ብቸኛው መተላለፊያ ነው። የሐማስን ድንገተኛ ጥቃት ተከትሎ እስራኤል በፈጸመችው ድብደባ እስካሁን ከ8000 በላይ ሰዎች ተገድለዋል። ከሳምንት በፊት እርዳታ እንዲገባ መፈቀዱን ተከትሎ 177 የጭነት መኪኖች ገብተዋል። ከግጭቱ በፊት 500 የሚሆኑ የጭነት መኪኖች እርዳታና ሌሎች ቁሳቁሶችን እየያዙ በየቀኑ ይገቡ እንደነበር የኤኤፍፒ ዘገባ አመልክቷል። በጋዛ የሚገኙ ሲቪሎች ምግብና መድኃኒት ያገኙ ዘንድ በግልጽ የሚታይ ጥረት ማድረግ እንዳለባት ለእስራኤል በአጽንኦት መናገር እፈልጋለሁ ሲሉ ተደምጠዋል ዋና አቃቤ ሕጉ። በሌላ በኩል ከእስራኤል የተነሳ አውሮፕላን ሩሲያ በሚገኘው የዳግስታን አየር ማረፊያ እንደደረሰ በመቶ በሚቆጠሩና ጸረ አይሁድ መፈክር በሚያሰሙ ሰዎች ተከቧል። ተቃዋሚዎቹ ወደ አውሮፕላን ማረፊያው ሜዳ ዘልቀው በመግባት አውሮፕላኑን ከበው እንደነበር የሩሲያ ዜና አገልግሎት አስታውቋል። በአብዛኛው የእስልምና እምነት ተከታዮች በሚበዙባት ዳግስታን በተደረገው በዚህ ተቃውሞ ከ20 በላይ ሰዎች እንደተጎዱና ሁለቱ በአስጊ ሁኔታ ውስጥ እንደሚገኙ የጤና ሚኒስትሩ አስታውቋል። ተቃዋሚዎቹ እስራኤላውያኑን ለመለየት የመንገደኞችን ፓስፖርት ሲመለከቱ እንደነበር ተዘግቧል። በማኅበራዊ ሚዲያ የተለቀቁ ቪዲዮዎች ሰልፈኞቹ የፍልስጤምን ባንዲራ ሲያውለበልቡና የፖሊስ መኪናን ለመገልበጥ ሲሞክሩ ታይተዋል። አውሮፕላኑ ሬድ ዊንግስ የተሰኘ የሩሲያ አየር መንገድ እንደሆነ ታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ ቢሮ ትናንት ማምሻውን ባወጣው መግለጫ የሩሲያ የጸጥታ ኃይሎች የእስራኤል ዜጎችንና አይሁዶችን ከጥቃት እንዲጠብቁ ጥሪ አድርገዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በመንግስት ላይ በኃይል ያመፁ ለፕሬዝደንትነት መወዳደር አይችሉም በሚለው የአሜሪካ ህገ መንግስት መሰረት የቀድሞ ፕሬዝደንት ዶናልድ ትራምፕ ከውድድር ለማስወጣት ያለመ ክስ በኮሎራዶ ግዛት በሚገኝ ፍርድ ቤት ዛሬ መታየት ጀምሯል። በህገ መንግስቱ ማሻሻያ ቁጥር 14 መሰረት እንደ አውሮፓውያን አቆጣጠር ጥር 6 2021 የፕሬዝደንት ባይደን ምርጫ ለማጽደቅ በተሰበሰበው የአሜሪካ ምክር ቤት ላይ የተፈጸመው ጥቃት በመንግስት ላይ የተደረገ የኃይል አመጽ መሆን አለመሆኑን ለመወሰንና በዚህ መሰረት ደግሞ ዶናልድ ትራምፕ ለፕሬዝደንትነት መወዳደር ይችሉ ወይም አይችሉ እንደው ለመወሰን በሁለት የአሜሪካ ግዛት በሚገኙ ፍርድ ቤቶች ጉዳዩ በመታየት ላይ ነው። የዛሬው የኮሎራዶ ፍርድ ቤት ውሎ በጥር 6 ቀን የተፈጸሙትን ዝርዝር ነገሮች ይመለከታል ተብሏል። የኮሎራዶ ድምፅ ሰጪዎችን የሚወክሉት ጠበቃ ኤሪክ ኦልሰን ትራምፕ በዕለቱ ተቃዋሚዎች ወደ ምክትል ፕሬዚደንት ማይክ ፔንስ ሄደው ስነ ስርዓቱን እንዲያወኩ ማበረታታታቸውን አንስተዋል። ትራምፕ አመፅ አድራጊዎችን ጠርተው አደራጅተዋል ሲሉ ጠበቃው ከሰዋል። ዛሬ በኮሎራዶ በተደረገው የፍርድ ቤት ውሎ መጀመሪያ ላይ ዳኛዋ ለለዘብተኛ ቡድን የገንዘብ መዋጮ ስላደረጉ ከወንበራቸው እንዲገለሉ በትረምፕ ጠበቆች የቀረበውን ጥያቄ ዳኛዋ ሳይቀበሉት ቀርተዋል። በሚኒሶታ ግዛት ጠቅላይ ፍርድ ቤትም ሐሙስ ጉዳዩ እንደሚታይ ታውቋል። በሁለቱም ፍርድ ቤቶች የሚሰጠው ማንኛውም ውሳኔ ለአገሪቱ ጠቅላይ ፍርድ ቤት ይግባኝ ሊጠየቅበት እንደሚችል ተነግሯል። ጠቅላይ ፍርድ ቤቱ በተመሳሳይ ጉዳይ ላይ ከዚህ በፊት ወስኖ አያውቅም። በመጨረሻም የአሜሪካው የፍትህ መስሪያ ቤት ጉግል ከስልክና የቴክኖሎጂ ኩባንያዎች ጋር በመመሳጠር የኢንተርኔት የአሳ ስርዓቱን በበላይነት ተቆጣጥሯል ሲል የቀረበበትን ክስ ላይ መልስ ለመስጠት የኩባንያው ኃላፊዎች ዋሽንግተን ዲሲ በሚገኝ ፍርድ ቤት ተገኝተዋል። ኩባንያው ለአፕል፣ ቨራይዘን እና ሌሎች የቴክኖሎጂ ኩባንያዎች ክፍያ በመፈጸም ተጠቃሚዎች ከሁሉ በፊት ጉግልን ቀድመው እንዲያዩ በማድረግ ኢንተርኔት አሰሳ ስርዓቱን ተቆጣጥሯል ሲል የፍትህ መስሪያ ቤቱ ከሷል። ክብራትና ክብራን ለዜና የተመደበው ክፍለ ጊዜ በዚህ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ስመኝሽ መራቸዋል።
እንግዱን ለዓለም ዜናዎች እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥቅምት 19 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረው ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በአማራ ክልል የአየር ጥቃትን ጨምሮ በከባድ መሳሪያዎች የሚፈጸም የሰላማዊ ሰዎች ግድያ እንደቀጠለ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ የክልሉን ወቅታዊ ጉዳይ አስመልክቶ ዛሬ ሰኞ ባወጣው መግለጫ በመንግስት ኃይሎች ከህግ ውጭ የሚፈጸሙ ግድያዎች ስለመቀጠላቸው ማሳያዎችን ጠቅሶ አስረድቷል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛና ያባተ አሁን ባለው ሁኔታ ኮሚሽኑ የተሟላ ምርመራ ማድረግ እንደማይችል ገልጸው አጠቃላይ ጉዳቱ በቀጣይ በሚደረግ ምርመራ እንደሚጣራ አመልክተዋል። ከመንግስት በኩል ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ኢሰመኮ በዛሬው መግለጫው በየደረጃው በሚገኙ ሲቪል የመንግስት የስራ ኃላፊዎች ላይ ያነጣጠሩ ጥቃቶች፣ ግድያዎችና እገታዎች በታጠቁ ኃይሎች እንደተፈጸሙም ገልጿል። ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል ለወራት የቀጠለውን የትጥቅ ግጭት አውድና አሉታዊ የሰብአዊ መብቶች አንድምታ በተመለከተ ዛሬ ጥቅምት 19 ቀን 2016 ዓ.ም ባወጣው መግለጫ ከሐምሌ ወር 2015 ዓ.ም ጀምሮ ባለው ጊዜ ውስጥ የአማራ ክልል ሁሉም ዞኖች በተለያየ ደረጃና ጊዜ የትጥቅ ግጭት ተካሂዶባቸዋል ብሏል። በመንግስት ኃይሎችና በፋኖ ታጣቂዎች መካከል በሚደረገው የትጥቅ ግጭት የአየር ወይም የድሮን መሳሪያን ጨምሮ በከባድ መሳሪያዎች ጥቃት የተነሳ በሲቪል ሰዎች ላይ ሞትና የአካል ጉዳት መድረሱን ኮሚሽኑ አስታውቋል። ለአብነትም በሰሜን ሸዋ ዞን በረህት ወረዳ መተብላ ከተማ ጥቅምት 5 ቀን 2016 ዓ.ም በተፈጸመ የድሮን ጥቃት የአንድ ዓመት ከሰባት ወር ህፃንን ጨምሮ በርካታ ሲቪል ሰዎች እንደተገደሉና የአካል ጉዳት እንደደረሰባቸው፣ በደብረ ማርቆስ ከተማ ጥቅምት 8 ቀን በተፈጸመ የድሮን ጥቃት ደግሞ ቢያንስ 8 ሲቪል ሰዎች እንደተገደሉ፣ እንዲሁም በደንበጫ ከተማ ጥቅምት 3 በከባድ መሳሪያ ድብደባ ምክንያት በቁጥር ያልገለጻቸው ሲቪል ሰዎች ላይ የሞትና የአካል ጉዳት መድረሱን ኮሚሽኑ አመልክቷል። እስካሁን በግጭቱ ስለደረሰው አጠቃላይ ጉዳት ማብራሪያ የጠየቅናቸው የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛን ያባተ አሁን ባለው ሁኔታ ኮሚሽኑ የተሟላ ምርመራ ማድረግ እንደማይችል ገልጸው አጠቃላይ ጉዳቱ በቀጣይ በሚደረግ ምርመራ እንደሚጣራ ተናግረዋል።
እኛ በመረጃችን ያረጋገጥናቸው ከምስክሮቻችን ያገኛቸውን በሚመለከት ስለሆነ አጠቃላይ ያለውን ፒክቸር ወይም ሁኔታ በሚያመላክት መልኩ በቁጥርኛ ሰጠን ማናቀም እኛ መድረስ በቻልንባቸው ቦታዎች ላይ የተፈጸሙ ችግሮች ምንድን ናቸው የሚለው ላይ ነው እኛ ትኩረት የምናደርገው እንጂ በዚህ ላይ በፊገር ይሄን ያህል ነው ብናስቀምጠው ጉዳይ የለም። እነዚህ ነገሮች እንግዲህ አጠቃላይ የሆነ ምርመራ በሚካሄዱበት ጊዜ ምን ያክል የአካል ጉዳት ደረሰ፣ የሞቱ ሰዎች ምን ያክል ናቸው፣ ከዛ በኋላ በምን አይነት ሁኔታ ሞቱ፣ ማን ገደላቸው፣ የመሳሰሉ ነገሮች ወደፊት የሚጠራ ይሆናል ማለት ነው። አሁን ባለው መረጃ ያገኘነው ብቻ ነው እዚህ ላይ ለማመላከት የሞከርነው።
ከዚህ ቀደም መስከረም 4 ቀን 2016 ዓ.ም ባወጣው መግለጫ በተለያዩ የክልሉ አካባቢዎች የሚፈጸሙ ከህግ ውጭ የሆኑ ግድያዎች እንደሚያሳስቡት የገለጸው ኮሚሽኑ አሁንም በመንግስት የጸጥታ ኃይል አባላት የሚፈጸሙ ከህግ ውጭ የሆኑ ግድያዎች ቀጥለዋል ብሏል። ግጭቱ በተካሄደባቸው አካባቢዎች የመንግስት የጸጥታ አካላት በመንገድ ላይ ወይንም ቤት ለቤት ፍተሻ በማድረግ ከያዟቸው በርካታ ሲቪል ሰዎች ውስጥ ፋኖን ትደግፋላችሁ፣ ለፋኖ መረጃ ትሰጣላችሁ፣ መሳሪያ አምጡ፣ የተኩስ ድምፅ ስለተሰማበት አቅጣጫ መረጃ ስጡ በሚልና መሰል ምክንያቶች ከህግ ውጭ የሆኑ ግድያዎችን መፈጸማቸውን የሚያሳዩ ተአማኒ መረጃዎች እንደደረሱትም ገልጸዋል። ገልጿል። በባህር ዳር ከተማ ሰባታሚት አካባቢ መስከረም 29 እና 30 ቀን ሶስት ወንድማማቾችን ጨምሮ በርካታ ሲቪል ሰዎች በሰሜን ጎጃም ዞን አዴት ከተማ መስከረም 29 ቀን ፍልሰታ ደብረ ማርያም የሚኖሩ 12 የአብነት ተማሪዎችን ጨምሮ ሌሎች ሲቪል ሰዎች በምስራቅ ጎጃም ዞን አማኑኤል ከተማ ጥቅምት 3 ቢያንስ 8 ሲቪል ሰዎች በቤት ለቤት ፍተሻ እንደተገደሉ ከተአማኒ ምንጮች ማረጋገጡን በማሳያነት አንስቷል። እንዲሁም በምስራቅ ጎጃም ዞን ጎንቻ ሲሶነስ የወረዳ ግንደወይን ከተማ ሞጣበር ተብሎ በሚጠራ አካባቢ መስከረም 18 ቀን አንድ በጥይት የቆሰለን ግለሰብ እናቱና እህቱ በባጃጅ አሳፍረው ወደ ሕክምና ተቋም በመውሰድ ላይ ያሉ የመንግስት የጸጥታ አካላት ባጃጁን አስቆመው ሁሉንም ተሳፋሪ ካስወረዱ በኋላ የቆሰለው እኛን ሲዋጋ ነው በሚል ምክንያት የባጃጅ አሽከርካሪውን ጨምሮ አራቱን ሰዎች በጥይት እንደገደሏቸው ኮሚሽኑ አነጋገርኳቸው ያላቸውን ነዋሪዎች ዋቢ አድርጎ አመልክቷል። የመንግስት ኮሙኒኬሽን አገልግሎት ሚኒስትር የእጅ ስልክ ላይ ደውለን ስልካቸው ባለመነሳቱ በኢሰመኮ የወጣውን መግለጫ በተመለከተ ከመንግስት ወገን ምላሽ ለማግኘት ያደረግነው ሙከራ ለጊዜው ሊሳካልን አልቻለም። ይሁን እንጂ በአማራ ክልል የሚንቀሳቀሱ ጽንፈኛና ዘራፊ ብሎ የሚጠራቸው አካላት ላይ የህግ ማስከበር የሚለውን እርምጃ መውሰዱን የሚገልጸው መንግስት መከላከያ ሰራዊቱ ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽሟል በሚል የሚቀርብበትን ክስ ከዚህ ቀደም አስተባብሏል። በሰላማዊ ሰዎች ላይ ስለሚደርሰው ጉዳት ከመንግስት በኩል እስካሁን በይፋ የተሰጠ መግለጫ ግን የለም። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛን አባተ ግን ኮሚሽኑ ስለ ጉዳቱ ከመንግስት ወገንም መረጃ ማግኘቱን ገልጸዋል።
እኛ የምናደርገው ምንድነው? ሁልጊዜ መረጃዎችና ማስረጃዎች ላይ ነው ሪላይ የምናደርገው። ያገኘነው መረጃ በምን ያክል መልኩ እየተረጋገጠ እና እየጸዳ ነው የሚል ነገር ነው። አንዳንድ ጉዳዮች ላይ የመንግስት አካላትን ምስክርነትን ያገኘንባቸው ጉዳዮች አሉ። ቅድም እንዳልኩ ለምሳሌ ከመፈላቀል ጋር በተያያዘ እና በመሳሰሉት ጉዳዮች ላይ። ስለዚህ እንደዚህ አይነት መግለጫዎች በምናወጣበት ጊዜ የማስረጃዎቹን ጥንካሬ እናያለን። ያንን ይዘን ከዛ በኋላ መግለጫ እናወጣለን ማለት ነው።
በባህር ዳር፣ በፍኖተ ሰላም፣ በጎንደር እና በወልዲያ ከተሞች በትጥቅ ግጭቱ ቆስለው ሕክምና ሲከታተሉ የነበሩ የተወሰኑ ሲቪል ሰዎችና የታጠቁ ቡድኑ አባላት በመሆን በመንግስት የጸጥታ አካላት የተጠረጠሩ ሰዎች ሕክምናቸው እንዲቋረጥ ተደርጎ ወዳልታወቀ ስፍራ ከተወሰዱ በኋላ ከፊሎቹ ከተወሰኑ ቀናት በኋላ ወደ ሕክምና ተቋማቱ መመለሳቸውን የገለጸው ኢሰመኮ ቀሪዎቹ ያሉበትን ሁኔታ ግን ማረጋገጥ አልቻልኩም ብሏል። ኢሰመኮ በዛሬው መግለጫው በየደረጃው የሚገኙ ሲቪል የመንግስት የስራ ኃላፊዎች ላይ ያነጣጠሩ ጥቃቶች፣ ግድያዎችና እገታዎች በታጠቁ ኃይሎች መፈጸማቸውንም አመልክቷል። መስከረም 28 ቀን 2016 ዓ.ም የአማራ ክልል ምክር ቤት የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢን ጨምሮ በቁጥር ያልገለጻቸው የመንግስት የስራ ኃላፊዎች ከባህር ዳር ወደ ደብረ ታቦር ሲሄዱ አለምበር ከተማ አካባቢ በታጣቂዎች ተገድለዋል ያለው ኮሚሽኑ በተለያዩ የክልሉ አካባቢዎች ማረሚያ ቤቶችና ፖሊስ ጣቢያዎች ላይ ጥቃት በመሰንዘር ታራሚዎችና ተጠርጣሪዎች እንዲያመልጡ መደረጉንም ገልጿል። ይህ በእንዲህ እንዳለ በክልሉ ካለው ግጭት ጋር ተያይዞ ያስገድዶ መድፈር ድርጊቶችም አሳሳቢ መሆናቸውን የገለጸው ኮሚሽኑ የሕክምና አገልግሎት ለማግኘት በተለያዩ የጤና ተቋማት መድረስ የቻሉትን ተጎጂዎች ቁጥር ብቻ መሰረት በማድረግ ከሐምሌ ወር 2016 ዓ.ም ጀምሮ ቢያንስ 200 ያስገድዶ መድፈር ተጎጂዎች በጤና ተቋማት ተመዝግበዋል ብሏል። ከተጎጂዎች መካከልም የሀገር ውስጥ ተፈናቃይ ሴቶችና የጤና ባለሙያ ሴቶች ጭምር እንደሚገኙበት ጠቅሷል። እስካሁን ያሉ ያስገድዶ መድፈር ድርጊቶች በማን እንደተፈጸሙ ግን አልገለጸም። ስለዚህ ጉዳይ የጠየቅናቸው ዶክተር ሚዛን አባተ
በግጭት አውድ ውስጥ አሁን ደግሞ እያየን ያለ ነው ሴቶች እየተደፈሩ ነው፣ የህክምና ባለሙያዎችን የሀገር ውስጥ ተፈናቃዮችን ጨምሮ አሳሳቢ ጉዳይ ነው እና በመንግስትም በኩል እነዚህ ነገሮች ከፍተኛ ትኩረት ተሰጥቷቸው የሚፈለገው እርምጃ ሊወሰድ ይገባል ነው። አሁን እንደተባለው እንግዲህ በዚህ ስፔሲፊካሊ በማን የተፈጸመባቸው የመሳሰሉ ጉዳዮች ደግሞ ቅድም እንዳልኩ በሰፊ በሆነ ምርመራ ዝርዝር የሆነ እይታ የሚያስፈልገው ነው።
ከትጥቅ ግጭቱ መስፋፋት ጋር ተያይዞ በሲቪል ሰዎች የንግድና የመሰረተ ልማት ተቋማት ላይ ዝርፊያና ጉዳት እንዲሁም የማሳ ላይ ሰብል ውድመት እየተከሰተ መሆኑን በመግለጫው ተመልክቷል። በአንዳንድ አካባቢዎች የትምህርት ተቋማት ለወታደራዊ አገልግሎት መዋላቸውንና ህጻናት ከትምህርት ውጪ መሆናቸውን፣ አገልግሎት ለማቋረጥ የተገደዱ በርካታ የህክምና ተቋማት መኖራቸውን፣ በአንዳንድ ስፍራዎች ደግሞ ጥቃትን አሊያም ግጭትን በመሸሽ ነዋሪዎች ሙሉ በሙሉ ከቀያቸው ተፈናቅለው በአሳሳቢ ሁኔታ ላይ እንደሚገኙም ኮሚሽኑ ኮሚሽኑ አመልክቷል። በመጠን ባይጠቅስም የተለያዩ አምራች አካባቢዎች ምርት ያቋረጡ መሆናቸውን እንዲሁም በእንቅስቃሴ ገደብና የሰዓት እላፊ በመንገዶች መዘጋት በገንዘብ ዝውውር ላይ የተጣለውን ገደብ ጨምሮ በአንዳንድ ተቋማት የደሞዝ ክፍያ መቋረጥና ተያያዥ ጉዳዮች ነዋሪዎች ለማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውንም ኮሚሽኑ ገልጿል። ኮሚሽኑ ግጭቱን በዘላቂነት ለመፍታት ለሁሉም ሰላማዊ አማራጮች አሁንም ቅድሚያ እንዲሰጥ ሲልም ጥሪ አቅርቧል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በተከበረው የመከላከያ ሰራዊት ቀን ላይ ባደረጉት ንግግር የውስጥ ችግሮች በድርድር እንዲፈቱ ጥሪ ማቅረባቸው ይታወሳል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ የውስጥ ችግሮች በንግግር ካልተፈቱ ጠላቶቻችን ያሏቸው አካላት እርስ በርሳችን እያጫረሱን የገዛ ሀገራችንን ወደ ማፍረስ ያስገቡናል ብለዋል። በሀገር ውስጥ የሚታዩ ግጭቶችን በድርድር የመፍታት ጥያቄዎች ከተለያዩ የውጭና የሀገር ውስጥ ኃይሎችም የቀረቡ ቢሆንም ከህወሓት ጋር ከተደረገው ድርድር በኋላ ውጤታማ ድርድር አልታየም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። አሁን የትንታኔው መጽሔት ይቀጥላል። በትግራይ ክልል ጊዜያዊ አስተዳደር ክልከላ የተደረገበት የህወሓት ስብሰባ ከሁለት ሳምንታት በኋላ እንዲካሄድ የፓርቲው ተሰብሳቢ ካድሮች ትላንት ወስነዋል። የስብሰባውን ውሳኔ አስመልክቶ ህወሓት ትላንት እሁድ ማምሻውን ባወጣው መግለጫ የክልሉ ጊዜያዊ አስተዳደር በፓርቲው ካድሬዎች ላይ በወሰደው እርምጃ እርምት እንዲያደርግ ጠይቋል። የጊዜያዊ አስተዳደሩ የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ረዳኢ ሀለፎም ለአሜሪካ ድምጽ በሰጡት መልስ የስብሰባው ተሳታፊዎች ስክነትና ማስተዋል የጎደለው ተቀባይነት የሌለው ስራን የፈጸሙት ሲሉ ተችተዋል። አሁንም የመንግስት እርምጃ መውሰድ በሚገባው ጊዜ እርምጃ ይወስዳል ሲሉም በአጽንኦት አስታውቀዋል። ሙሉጌታ ጽብሃ ተጨማሪ አለው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳም ወቅቱን ያልጠበቀና ህገወጥ ነው በሚል እንዳይካሄድ ክልከላ ያስተላለፉበት የህወሓት የካድሬዎች ስብሰባ የአጠራሩን አግባብነት ከተነጋገሩበት በኋላ ፓርቲው ያጋጠሙትን አደጋዎች አስመልክቶ ባጸደቀው ዋና አጀንዳ ላይ ከሁለት ሳምንታት በኋላ ተገናኝቶ ለመወያየት በመወሰን ተበትኗል። ከጊዜያዊ አስተዳደሩ ክልከላ በአንጻሩ ባለፈው ሳምንት ቅዳሜና እሁድ በመቀለ ከተማ ሰማዕታት ሐውልት አዳራሽ የተካሄደው የካድሬዎቹ ስብሰባ በማጠናቀቂያው ላይ ባወጣው መግለጫ የፓርቲው ከፍተኛ አመራሮች አስቀድሞ ካድሬዎችን ሰብስበው ባለማነጋገራቸው ወቀሳ አቅርበዋል። በቀጣይ በፓርቲው ላይ ያጠላው አደጋ ምንድን ነው በሚል በቀረጸው ዋና መነጋገሪያ አጀንዳ ችግሩ በተረጋጋ መንፈስ እንዲገመግምና የውስጥ ማጥራት እንዲያካሄድ ከስምምነት ላይ መድረሱን መግለጫው አስታውቋል። ፓርቲው ባለፈው ሳምንት ቅዳሜ ጥቅምት 17 ቀን 2016 ዓ.ም ከቀትር በኋላ በጀመረው ስብሰባ የተላለፈው ጥሪ አግባብነትና የተሳታፊዎችን ዝርዝር በማየት ተወያይቶበታል። በዚያው ዕለት የክልሉ ጊዜያዊ አስተዳደር በጽሑፍ ባወጣው መግለጫ ግን የጊዜያዊ አስተዳደሩ አመራሮች ከፓርቲው ኃላፊዎች ጋር ውይይት ማድረጋቸውንና ስብሰባው እንዲቆም መስማማታቸውን አስታውቋል። መግለጫው አክሎም ለስብሰባ ወደ መቀለ የገቡት የመንግስት አመራሮች ጊዜያዊ አስተዳደሩ ትኩረት ወደ ሰጠበት እህል የመሰብሰብ በጣን የመከላከልና የመስኖ ልማት ዝግጅት ስራ ላይ እንዲሰማሩ መግባባት ላይ ተደርሷል ብሏል። ከዚህ ውጭም በክልል ደረጃ በመቀለ ከተማ የሚካሄድ ስብሰባ እንደሌለም አመልክቶ ነበር። ይሁን እንጂ ትላንት እሁድ ጥቅምት 18 ቀን 2016 ዓ.ም በቀጠለው በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የተመራው የካድሬዎች ስብሰባ ከሰዓታት ቆይታ በኋላ ሲጠናቀቅ ባወጣው መግለጫ የስብሰባው ዋና አጀንዳ የሆኑት ጉዳዮች ከሁለት ሳምንታት በኋላ እንዲታዩ ወስኗል። የክልሉ ጊዜያዊ አስተዳደር በፓርቲው ካድሬዎች ላይ የወሰደው እርምጃ ተቋማዊ አሰራርን ያልተከተለ ነው ሲል የተቸው መግለጫው እርምት እንዲያደርግም ጠይቋል። ባለፈው ሳምንት ከመንግስት የስራ ኃላፊነት ውጭ ሲንቀሳቀሱ ተገኝተዋል በሚል ስድስት የዞን አመራሮች በጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ከስራ ቦታቸው እንዲነሱ መደረጋቸው አይዘነጋም። የህወሓት ካድሬዎች ስብሰባ ተሳታፊዎች ያስተላለፉት ውሳኔ አስመልክቶ ለአሜሪካ ድምጽ ምላሽ የሰጡት የክልሉ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ረዳ አይሐለፎም ጊዜያዊ አስተዳደሩ ስብሰባውን እንዳይካሄድ ያገደው ተሳታፊዎቹ የመንግስት ሰራተኞችና አመራሮች እንደመሆናቸው ጊዜያዊ አስተዳደሩ ቅድሚያ የሰጣቸው ተግባራት በመኖራቸው እንደሆነ አስረድተዋል። ጊዜያዊ አስተዳደሩ ስብሰባው ትክክል አይደለም ያለው በአሁኑ ሰዓት መሰራት ለሚገባቸው ወቅቱን ያልጠበቀ ዝናብ በምርት ላይ ጉዳት ሳያደርስ የመሰብሰብና አንበጣን የመከላከል ተግባራት የትኩረት አቅጣጫ በማስቀመጡ ነው። ይሄውም ቅድሚያ እንዲሰጠው በጊዜያዊ አስተዳደሩ ብቻ ሳይሆን በህወሓት መሪዎችም ጭምር መግባባት ላይ ተደርሶ ስብሰባውን ለሌላ ጊዜ እንዲተላለፍ ስለተወሰነ ነው። ስብሰባው የተካሄደው ከዚህ የጋራ ውሳኔ በኋላ ነው። መንግስት የሚወስነውን የሆነ አካል ተነስቶ ይህ ይሁን ይህ ደግሞ አይሁን ማለት ትክክል አይደለም። ከሐላፊነት የተነሱት ሰዎች ከአሁን በፊት የተመደቡት በስብሰባ አይደለም። ከስራ ቦታ ሲነሱም በስብሰባ አይሆንም። በስብሰባ እገሌን መድቡት እገሌን ደግሞ አቆዩት ማለት ትክክል አይደለም።
አሁንም የጊዜያዊ አስተዳደሩ ርምጃ እንደያስፈልጋነቱ እንደሚቀጥል አቶ ረዳይ አመልክተዋል።
ሹመት በሚገባቸው ቦታዎች ላይ ሰዎች ይሾማሉ። ከስራ ምድብ ማንሳት በሚያስፈልግበት ጊዜ ደግሞ ይነሳሉ። ከዚህ ውጪ ያለው ስክነትና ማስተዋል የጎደለበት ጩኸት ነው።
በጉዳዩ ላይ የካድሬዎቹን ስብሰባ ካስተባበሩት የህወሓት አመራሮች በስልክና በአካል በመቅረብ ማብራሪያ ለማግኘት በተደጋጋሚ ያደረግኩት ጥረት ለጊዜው አልተሳካም። ህወሓት በኢትዮጵያ ምርጫ ቦርድ የተሰረዘው ህጋዊ ሰውነቱ እንደማይመለስለትና ዳግም መስፈርቱን አሟልቶ የእውቅና ጥያቄ እንዲያቀርብ መወሰኑና ፓርቲው በአንጻሩ ይህ ውሳኔ መቃወሙን ቀደም ሲል መዘገባችን ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለ።
ወደ ተከታዩ ዘገባ ስናልፍ በጸጥታ ችግር መህር በማለፉ ረሃብ የጸናባቸው የወለጋ ዞኖች አቤት የምንልበት አካል አጣን ሲሉ ተማጽነዋል። ባለፉት ሁለት ዓመታት በተፈጠረው የጸጥታ ችግር የምግብ እጥረት የተከሰተባቸው የምዕራብና ቄለም ወለጋ ዞኖች ነዋሪዎች አሁንም እርዳታ እየደረሳቸው እንዳልሆነ ተናግረዋል። የዞኖቹ የአደጋ ስጋት ቅነሳ ስራ አመራር ጽህፈት ቤቶች ግን በቂ ባይሆንም እርዳታ ማድረስ እንደጀመሩ አስታውቋል። ፀሐይ ዳምጠው ተከታዩን ዘገባ ልካለች።
በኦሮሚያ ክልል ምዕራብና ቄለም ወለጋ ዞኖች ላለፉት ሁለት ዓመታት የቀጠለው የጸጥታ ችግር የአርሶ አደሮች ማሳ ጾም እንዲያድር የተዘራውም ቢሆን አዝመራው ደርሶ መከሩ እንዳይሰበሰብ ምክንያት ሆነዋል። በዚሁ የጸጥታ ችግር ለሁለት የምህር ወቅት ምርት አለመመረቱ ደግሞ በተለይ በርካታ ህጻናት በምግብ እጥረት እንዲጎዱ ማድረጉን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪ ወይዘሮ መርጊቱ ዋቆያ በሰጡት አስተያየት ላለፉት ሁለት ዓመታት በምግብ እጥረት እየተሰቃዩ እንደሆነ ገልጸዋል። በምግብ እጥረት ምክንያት ብዙ ህጻናት በእጃችን ላይ ተገርቷል። ጠዋት አንዱን ማታ ሌላውን እየቀበር ነው። ምንም አይነት ድጋፍ እያገኘን አይደለንም። ስለ እርዳታ ምንም አልሰማንም። ብሰጡንና ልጆቻችን ብተርፉልን እኛም ምግብ ብናገኝ ደስታችን ነው። አሁን በአስከፊ ህይወት ውስጥ እንገኛለን። በምዕራብ ወለጋ ዞን የቤጊ ወረዳ ለምግብ እጥረት ከተጋለጡት አካባቢዎች መካከል ይጠቀሳል። የወረዳው ነዋሪ አቶ ነጋሳ ቱቾ የምግብ እጥረት ስላስከተለው ችግር ሲያስረዱ
ህጻናት ከምግብ እጥረት ጋር በተያያዘ በሽታ እየሞቱብን ነው። አንዳችም እርዳታ አልደረሰንም። መንገድ የለንም። በጸጥታው ችግር ትራንስፖርት የለንም። በእግራችን ወደ ወረዳ ከተማ ለመሄድ አስቸጋሪ ነው። የመንግስት የጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት ታጣቂዎችም ያስቸግሩናል። አቤት የምንልበት አካል አጥተናል። ይህ ኑሮ አይደለም። እኛ ምንም ሳይጎድለን በሰላም እጦት ልጆቻችንን እያጣን ነው። የሰው እጅ እያየን ነው። አሁንም የሚሰማን ካለ ህይወታችንን ያትርፍልን።
የምዕራብ ወለጋ ዞን የአደጋ ስጋት ቅነሳ ስራ አመራር ጽህፈት ቤት ኃላፊ ወይዘሮ ነጻነት አለማየሁ በነዋሪዎች ለተነሱ ቅሬታዎች ተከታዩ ምላሽ ሰጥተዋል።
በአካባቢው ባለው የጸጥታ ችግር ህብረተሰቡ እርሻውን በአግባቡ ባለማከናወኑ የምግብ እጥረት ተከስቷል። በእኛ በኩል በቤጌና በቆንዳላ ወረዳዎች እርዳታ እያደረስን ነው። ለቤጌ ወረዳ ከ2014 ዓ.ም ጀምሮ እስካሁን ድረስ ከ5000 ኩንታል በላይ ስንዴ ሰጥተናል። በልዩ ልዩ የበጎ አድራጎት ድርጅቶችም በኩል የህፃናት ምግብን ጨምሮ እርዳታ እየተደረገላቸው ነው። በቆንዳላ ወረዳም ከ2015 ዓመተ ምህረት ጀምሮ 4900 ኩንታል እህል አድርሰናል።
የቄለም ወለጋ ዞን የአደጋ ስጋት ቅነሳ ስራ አመራር ጽፈት ቤት ኃላፊ ተወካይ አቶ ተሻለ ተፈራ ለአሜሪካ ድምጽ እንደተናገሩት በርካታ የአካባቢው ነዋሪዎች በጸጥታ ችግር ተፈናቅለዋል።
በጸጥታው ችግር ሳቢያ ከዞኑ 12 ወረዳዎች ውስጥ የአብዛኛው ነዋሪዎች የተፈናቀሉ ሲሆን በአጠቃላይ ከ65000 በላይ ናቸው። የሸሹትም ወደ የወረዳዎቹ ከተሞች ነው። በአሁን ወቅት በህብረተሰቡ ውስጥ ተቀላቅለው እየኖሩ ነው። ከነርሱም ውስጥ በጋው ቀቤ ወረዳ ቀቤ ከተማ በመጠለያ ተጠልሎ ያሉት ወደ 400 አባወራዎች ማለትም ወደ 2000 ሰዎች ይሆናሉ። በተለያዩ አካላት እርዳታ እየተሰጣቸው ነው። በቂ ነው ማለት ግን አይቻልም። በጣም ችግር ውስጥ ስለሆኑ ተጨማሪ የምግብ እህልና ሌሎችም ለአንድ ተፈናቃይ የሚያስፈልግ ነገር ሊደርሳቸው ይገባል።
ተፈናቃዮቹ እርዳታ እየደረሰን አይደለም፣ በአስቸኳይ እንድሰጠን እንሻለን ብሉም የሁለቱ ዞኖች የአደጋ ስጋት ቅነሳ ስራ አመራር ጽህፈት ቤቶች የስራ ኃላፊዎች ግን እርዳታ እየደረሰ ነው ባዮች ናቸው። ይሁንና በጸጥታው ችግርና በእርዳታው መጠን ማነስ ለምግብ እጥረት የተጋለጡ ዜጎች ለከፋ ጉዳት እየተዳረጉ እንደሆኑ የገለጹት የስራ ኃላፊዎቹ በተለይ ህጻናቱን ለመታደግ መንግስታዊና መንግስታዊ ያልሆኑ ድርጅቶች አስፈላጊ ድጋፍ እንዲያደርጉ ተማጽነዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። በኢትዮጵያ በርካታ ማህበራዊና ኢኮኖሚያዊ መብት ጥሰቶች እንደተፈጸመ የገለጹ ልዩ ልዩ የሰብአዊ መብቶች ተቋማት አገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ አስታወቁ። የፕሮፌሰር መስፍን ወልደማርያም ፋውንዴሽን ትላንት እሁድ ባዘጋጀው ውይይት መድረክ ላይ የተናገሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ባልደረባ ዶክተር ብራይትማን ገብረ ሚካኤል በጦርነትና በግጭት በድርቅ በቤቶች ፈረሳና በሌሎችም ምክንያቶች አገሪቱ የተለያዩ የማህበራዊና ኢኮኖሚያዊ መብቶች ጥሰት እንደተፈጸመ አትተው በአጠቃላይ ሀገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ ገልጸዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዳይሬክተር አቶ ተስፋዬ ገመቹ በበኩላቸው በኢትዮጵያ በተለያዩ ዘርፎች የዜጎች ፖለቲካዊና የሲቪል መብቶች እየተጣሱ እንዳሉ ጠቅሰው መንግስት የዜጎችን መብቶች የማክበርና የማስከበር ኃላፊነቱን እየተወጣ እንዳልሆነ አመልክተዋል። የቀድሞ የአዲስ አበባ ዩኒቨርሲቲ መምህርና የህግ ምሁሩ አቶ ሙልጌታ አረጋዊም በኢትዮጵያ መንግስትን የሚቆጣጠሩ ተቋማት አለመኖር ችግሩን እንዳባባሰው አስገንዝበው እንደ ሀገር ፈተና ላይ ወድቀናል ብለዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የሰብአዊ መብቶች ተሟጋችና የኢትዮጵያ ሰብአዊ መብቶች ጉባኤ መስራች የነበሩትን የፕሮፌሰር መስፍን ወልደ ማርያም ሶስተኛ የሙት ዓመትን ለማሰብ በስማቸው የተቋቋመው ፋውንዴሽን ትላንት እሁድ ጥቅምት 18 ቀን 2016 ዓ.ም የውይይት መድረክ አዘጋጅቷል። በመድረኩ ላይ የመነሻ ጽሑፍ ካቀረቡት አንዱ በኢትዮጵያ የሰብአዊ መብቶች ኮሚሽን የማህበራዊና ኢኮኖሚያዊ መብቶች ዲሬክተር ዶክተር ብራይትማን ገብረ ሚካኤል ባለፈው ዓመት በጦርነት በግጭት በኑሮ ውድነትና በድርቅ የተነሳ የበርካታ ዜጎች ሰብአዊ መብቶች እንደተጣሱ አውስተዋል።
ድርቁ በጣም በተስፋፋባቸው አካባቢዎች በተለይ ከኦሮሚያ ወደ ቦረና አካባቢ፣ ከዛ ሶማሊያ፣ ከዛ ወደ ደቡብ አካባቢዎች ወደ ቡርጂ ኮንሶ አካባቢ ስንሄድ በመቶ ሺዎች የሚቆጠሩ ማህበረሰብ ክፍሎች ናቸው ለረሃብ የተጋለጡት። ከዛ ደግሞ የመኖሪያ ቤት መብትን በተመለከተ እሱን ብንወስድ በተለይ የሸገር ከተማ ምስረታን ተከትሎ የተደረጉ የቤት ፈረሳዎች ነበሩ፣ ያው አስገድዶ ማስነሳት። የትምህርት መብትን በተመለከተ ስፔሲፊካሊ ደግሞ ስናነሳ አብዛኞቹ ጦርነት የተደረገባቸው አካባቢዎች ኦሎሞስ የትምህርት ቤቶች የካምፕም ሆኖ አገልግለዋል። በተለይ ትግራይ ክልል ላይ በቅርቡም ያደረግነው ክትትል ስላለ ለትምህርት ዝግጁ የሆኑ ተቋማት አይደሉም። ትምህርት ለማስተማር የሚያስችሉ አይነት አልነበረም። ኦሎሞስ አብዛኞቹ ጦርነቱ የነበረባቸው አካባቢዎች ላይ እንደዚ አይነት ሁኔታዎች አሉ። አሁንም በተለይ ጦርነት እየተደረገ ባለበት ግጭት ባለበት የአማራ ክልል ላይ አብዛኞቹ አካባቢዎች የትምህርት ቤቶች እንዳልጀመሩ የትምህርት መብትን መለከት ናቸው።
ይህ ሁሉ ሲሆን በመንግስት አካላት በኩል አፋጣኝ ምላሾች አልተሰጡም፣ የፖሊሲ ጥበቃዎችም አልተደረጉም። በተለይም የቤቶች ፈረሳ እርምጃው ህግንና ስርዓትን የተከተለ አልነበረም የሚሉት ዶክተር ብራይትማን በማህበራዊና ኢኮኖሚያዊ መብቶች ጥበቃ ላይ የመንግስት ባለስልጣናት ግንዛቤ ማነስም ለችግሮቹ መባባስ አስተዋጽኦ ማድረጉን አስረድተዋል። የሰብአዊ መብቶችን ለመጣስ መመሪያው ይፈቅድልናል እያሉ ህግን የሚጠቅሱ መስሪያ ቤቶችም እንዳሉ ዶክተር ብራይትማን ሳይጠቅሱ አላለፉም። በውይይት መድረኩ ላይ ሌላው ጽሑፍ አቅራቢ የነበሩት የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር አቶ ተስፋዬ ገመቹም በክትትልና ምርመራ ደርሰንባቸዋል ያሏቸውን የመብቶች ጥሰት ዘርዝረዋል።
የእኩልነት መብት ላይ ስንመጣ ያንን የማክበር ችግሮች አሉ። ለምሳሌ በቤት ፈረሳው ላይ የብሔር ማንነትን መሰረት ያደረጉ ጥሰቶች እንደነበሩ የተመለከትንበት አድላዊና የጅምላ እስር ሰሜን ኢትዮጵያ በነበረው ጦርነት የትግራይ ተወላጆች ላይ በሰፊው ስር እንደነበር፣ እንደውም ደግሞ አሁንም በአማራ ተወላጆች ላይ ተመሳሳይ ጥሰቶችን እንመለከታለን። መንግስት የሰብአዊ መብት የማክበር የማስከበር እና የመጠበቅ ኃላፊነቱን በአግባቡ እየተወጣ ባለመሆኑ በርካታ ጥሰቶችን እንመለከታለን። በርካታ ጋዜጠኞች፣ የፖለቲካ መሪዎች የታሰሩት እንግዲህ እየታሰሩ እየተሰቃዩ ያሉበትን ሁኔታ ነው የምንመለከተው።
በአዲስ አበባና በሸገር ከተሞች ከነበረው የቤቶች ፈረሳ ጋር ተያይዞ 108,000 ሰዎች ተጽዕኖ ደርሶባቸዋል ያሉት አቶ ተስፋዬ ይህንኑ ጫና ከከተሞቹ አስተዳደሮች ለማጣራት የተደረገው ጥረት ግን እንዳልተሳካ ገልጸዋል። ሌላው የመድረኩ ተናጋሪ አቶ ሙሉጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የቀድሞ የሕግ መምህር ናቸው። በኢትዮጵያ የሰብአዊ መብቶች ጥሰት ችግሮችን እንዳባባሱ የጠቀሱት ምሁሩ ምክንያቶቹን ካብራሩ በኋላ እንደ ሀገር ፈተና ላይ ወድቀናል ብለዋል።
ኢትዮጵያ ውስጥ ድሃ ነው። ኢትዮጵያ ውስጥ በትምህርት አልገፋም። ፖለቲካል ኢንስቲትዩሽኖች የሉትም። በአጭሩ የኢትዮጵያ ሕዝብ የሚኖረው በመንግስት በጎ ፈቃድ ነው። መንግስት ከጎለበተ፣ መንግስት ካየለ የምንቆጣጠርበት ምንም ኢንስቲትዩሽናላይዝድ የሆነ ነገር የለም። ከዚህ ሪያሊቲ ተነስተን ነው እየተናገርንበት ያለውን ነገር መገንዘብ ያለብን። አካውንታቢሊቲ ስለተባለ ብቻ አካውንታቢሊቲ አይመጣም። ለምሳሌ ባለፉት 5 ዓመታት ስንት ሰው ሞተዋል በጦርነት? አሁንም እየሞተ ነው። የሞተውን እንኳን እንርሳው ብንል ዛሬም እየሞተ ነው። ሞትም ማቆም አልቻልንም። ሶ ፋንዳሜንታሊ ቻሌንጅድ ሆነናል። ባይዘወይ መንግስትም ዘሴም ፕሮብሌም ነው፣ የኛ ፕሮዳክት ነው።
ውይይቱን የመሩትና ራሳቸውም የመብቶች ተሟጋች የሆኑት አቶ ያሬድ ኃይለማርያም ደግሞ የነውር ጥግ የታየባቸው ሲሉ በገለጿቸው ያለፉት 3 ዓመታት ውስጥ በኢትዮጵያ ከፍተኛ ጭካኔ የተሞላባቸው የሰብአዊ መብቶች ጥሰት እንደተፈጸሙ አውስተዋል። ይሁንና ችግሩን የፈጸሙ አካላት በሕግ ሲጠየቁም ሆነ ይቅርታ ሲጠይቁ አልታዩም ብለዋል። ችግሩ አሁንም እንዳልተገታ አቶ ያሬድ ጠቅሰው መፍትሄው ምን ይሆን ሲሉ ጠይቀዋል።
በዚህ 5 ዓመት ውስጥ ኢትዮጵያ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች ባህሪያቸው በኦርዲነሪ የሰብአዊ መብት ጥሰት ውስጥ ከምናውቃቸው በጣም የከፉ፣ ቅድም እንደተባለው የዓለም አቀፍ የወንጀል ባህሪ ያላቸው፣ የብዙ ሰዎች ህይወት አደጋ ላይ የጣለ፣ የሀገር ህልውና አደጋ ላይ የጣለ፣ ጦርነት ጋር ከግጭት ጋር የተያያዘ የሰብአዊ መብት ጥሰት በሚፈጸምበት ሀገር ውስጥ የአንድ የሁለት ሰው ኃላፊ ይጠየቅልን አይጠየቅልን ከሚለው አልፏል የኢትዮጵያ ሁኔታ። ስለዚህ ምን አይነት የተጠያቂነት መንገድ ቢመጣ ነው ኢትዮጵያ ከተሸከመችው የግፍ ጫና ነፃ የምትሆነው እና የተበደሉ ሰዎች የሚካሱበት?
ለጥያቄው ምላሽ የሰጡት ዶክተር ብራይትማን ገብረ ሚካኤል የሰብአዊ መብቶች ጥሰት የከፋበትንና አሳሳቢ ደረጃ ላይ የደረሰበትን ሁኔታ ገልጸው ከዚህ ችግር የመውጫ መንገዶች አንዱ የሽግግር ፍትህ ሊሆን እንደሚችል አመልክተዋል።
ያለንበት ሁኔታ አገር ያለችበት ሁኔታ በተለይ የሰብአዊ መብት ሁኔታ ካየ የሰብአዊ መብት ቀውስ ያለበት ሁኔታ ነው ብለን እንወስዳለን። ቀውስ መሆነ ምናልባት አንድ ጥሰት ብቻ ተጠያቂ በማድረግ በገድ የሚፈታ አይደለም። ስለዚህ ያለን አማራጭ ኢንክሉሲቭ የሆነ ሆሊስቲክ የሆነ መፍቻ ዘዴ ነው የሚያስፈልገን ነው። ከእነዚህ ውስጥ አንዱ ምናልባት እንደ ኢኒሽቲቭ ሆኖ አሁን እየተሰራ ያለበት የሽግግር ፍትህ የምንለው ነው። እንግዲህ ተስፋ ኖሮት ውጤታማ እንዲሆን ምኞቴ ነው።
አቶ ተስፋዬ ገመቹ በበኩላቸው ህዝቡ በትብብር ድምፁን ቢያሰማ ችግሩ ሊቀንስ ይችላል ባይ ናቸው።
አሁን እየተለመደ የመጣው ነገር ምንድን ነው? የኔ አይደንቲቲ የምለው በብሔርም በቋንቋም በሆነ ነገር የኔ ነው የምለው ለመሰረት ሰው ሲነካ እጮኋለሁ። ነገር ግን የኔ አይደለም ብዬ ሳስብ ዳር ይዛለ። ይህ አካሄድ መፍትሄ ያመጣል። ስለዚህ በጋራ መቆም ካልቻል በስተቀር መፍትሄ ማምጣት አስቸጋሪ ነው የሚሆነው። ይሄ እየቀጠለ ነው የሚሆነው። ስለዚህ ሁላችንም የሚጠበቅብንን እናድርግ።
በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በሀገሪቱ ስላለው የሰብአዊ መብቶች አያያዝ አስመልክቶ ከሚመለከታቸው መንግስታዊ አካላት አስተያየት እንዳገኘን የምናቀርብ ይሆናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ እስራኤል ሐማስ ጦርነት ስናልፍ ደግሞ እስራኤል በጋዛ ወታደራዊ ዘመቻዋን ማስፋፋቷን ትላንት እሁድ ስትቀጥል ዩናይትድ ስቴትስ ለሰላማዊ ሰዎች ሕይወት እንድትጠነቀቅ ጥሪዋን በድጋሚ አሰምታለች። በሌላ በኩል የቴላቪቭ ሐማስን ጨርሶ የመደምሰስ የዘመቻ እቅድ ፈጽሞ ሊሳካ እንደማይችል ወታደራዊ ጠቢብ የሆኑ አንድ የቀድሞ ጀነራል መኮንን አስጠንቅቀዋል። ዘገባው የቬሮኒካ ባልደራስ ነው። ደረጀ ደስታ ያቀርበዋል።
የእስራኤል መከላከያ ኃይል ትናንት እሁድ በሰጠው መግለጫ አሁን የተስፋፋው የወታደራዊ ዘመቻ ኢላማ ታጣቂው ቡድን ሐማስ እንጂ የጋዛ ሕዝብ አይደለም ሲል አጽንኦት በመስጠት ገልጿል። ይሁን እንጂ ግን በሲቪል አካባቢዎች ከፍተኛ ጉዳት መድረሱን የሚያሳዩ ተጨማሪ ዘገባዎችና ምስሎች እየወጡ ነው። የእስራኤል አካሄድና ዩናይትድ ስቴትስ እየሰጠችው ያለው ድጋፍ አሁንም ክትትል እየተደረገበት ነው። በዚህ ሳምንት በኤቢሲ ቴሌቪዥን የቀረቡት ብሔራዊ የደህንነት አማካሪ ጄክ ሱሊቫን ዩናይትድ ስቴትስ በጉዳዩ ላይ ያላትን አቋም በድጋሚ አረጋግጠዋል።
What we are providing to Israel is subject to the laws of war and to
ለእስራኤል እያቀረብን ያለነው በጦርነት ሕግ መሠረት የንጹሐን ሕይወት ለመጠበቅ መወሰድ ያለባቸውን እርምጃዎችና መስፈርቶችን የሚመለከቱ ናቸው። ያ የጦርነት መሳሪያዎችን ወደ ሌላ አገራት በምናስተላልፍበት ጊዜ እንዲኖሩ የምናስገድዳቸው መስፈርቶች ናቸው።
ሐማስ እንደ አውሮፓ አቆጣጠር ጥቅምት 7 እስራኤል ላይ ባደረገው የሽብር ጥቃት ዘመዶቻቸው ታግተው የተወሰዱባቸው አንዳንድ ሰዎች በምድር እግረኛ ጦር የሚካሄደው ጥቃት ታጋቾችን አደጋ ላይ ሊጥል ይችላል ሲሉ ያላቸውን ስጋት ገልጸዋል። ሱሊቫን ግን አክለው እንደተናገሩት ታጋቾቹን በሰላም ወደ ቤታቸው ለመመለስ የሚደረጉ በርካታ ተከታታይ ጥረቶች አሉ ብለዋል።
We are prepared to support humanitarian pauses so that
ታጋቾች በደህና እንዲወጡ ሰብአዊ የተኩስ አቁም ለመደገፍ ተዘጋጅተናል። ያ እንዲሆንም በየቀኑ መስራታችንን እንቀጥላለን።
ጦረተኛው የጦር ሰራዊት ጀነራል ሮበርት አብራምስ ወራት ሊፈጀው የሚችለውና ሐማስን ለማጥፋት የሚደረገው ጦርነት የማይቻል ተልዕኮ ተደርጎ ሊወሰድ እንደሚችል ኤቢሲ ቴሌቪዥን ላይ በሰጡት ቃለ መጠይቅ ተናግረዋል።
ሐማስ እጅግ በሰው ጥቅጥቅ ባለ ከተማ መካከል የሚዘረጋው መከላከያ በቅርብ ዓመታት ካየነው በተለየ መልኩ በጣም ከባድ ውጊያን የሚጠይቅ ነው። የዚያን ነው ያህልም እስራኤላውያን ሳያውቁት ታጋቾች ያሉባቸውን ቦታዎች ኢላማ እንዳይደረጉ መጠንቀቅ አለባቸው።
ጄኔራል አብራምስ ወታደራዊ ግጭት ካበቃ በኋላም ትኩረት ሊሰጣቸው ስለሚገቡ ጉዳዮችም አብራርተዋል።
Hamas was created as a result of a lack of
ሐማስ የተፈጠረው የተለየ ፍልስጤም መንግስትና ብዙ ሰዎች እንደሚሉት የሁለት ሀገር መንግስት መፍትሄ ነው። ይህ ነገር እንዴት ያበቃል ተብሎ ከተጠየቀ ይህ አንድ የሆነ ቦታ ላይ የመፍትሄው አካል መሆን አለበት።
ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የፍልስጤም ፍልሰተኞች ተቋም ትናንት እሁድ በሰጠው ማስጠንቀቂያ የጋዛ እርዳታ መጋዘኖችን እየወረሩ ያሉ ሰዎች ህዝባዊ ስርዓቱ መፍረስ መጀመሩን የሚያሳይ ነው ብሏል። ማስጠንቀቂያው የተላለፈው የሮማው ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በጋዛ የተኩስ አቁም እንዲደረግና ታጋቾች እንዲፈቱ ጥሪ ባደረጉበት ወቅት ነው። ከታጋቾቹ መካከል ብዙዎቹ ጥምር ዜግነት እንዳላቸው ይታመናል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ነው የምናልፈው። ለሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ሐኪሞን ይጠይቁ ነው። በዩናይትድ ስቴትስ የአዳጊ ህጻናትና የወጣቶች አይምሮ ጤና ሁከቶች በአሳሳቢ ደረጃ ላይ እንደደረሱ የዩናይትድ ስቴትሱ የበሽታዎች መከላከያና መቆጣጠሪያ ድርጅት ወይም ሲዲሲ አስታወቀ። በሌሎች ዓለም ሀገራትም የሚታየው አዝማሚያ ያንኑ ያክል የከፋ እንደሆነም ተነግሯል። ሐኪሙን ይጠይቁ በዛሬ ምሽት ቅንብሩ ትኩረት ያደረገው እዚህ ላይ ይሆናል። የሙያ ማብራሪያቸውን የሚሰጡን የህጻናት የወጣቶችና የአዋቂዎች ልዩ የአይምሮ ህክምና ባለሙያው ዶክተር ቢኒያም ገሰሰ ናቸው። ዶክተር ቢኒያም በፔንሲልቫኒያ ክፍለ ግዛት የሆሊ ስፕሪት ሆስፒታል የአይምሮ ህክምና ክፍል ሊቀመንበር ናቸው። አሉላ ከበደን ያነጋገራቸው።
ዶክተር ቢኒያም በቅድሚያ ለጊዜው አመሰግናለሁ።
ክርስትልኛ አመሰግናለሁ።
በዛሬው የሐኪሙን የጠይቁ ዝግጅታችን በአሁኑ ወቅት በተለይ በታዳጊ ልጆች ላይ በስፋት የሚታዩ የአእምሮ ጤና ችግሮችን ለማየት ነው። እዚህ ዩናይት ስቴትስ ውስጥ የተማሪነት እድሜ ክልል በሚባለው ከአንደኛ እስከ ሁለተኛ ደረጃ መገባደጃ እድሜ ክልል የሚገኙ ታዳጊዎችና ወጣቶች እስከ 40% የሚሆኑት የከፍተኛ ጭንቀትና ውጥረት ምልክቶችን አሳይተዋል ይላል የዩናይት ስቴትስ የበሽታዎች መከላከያ እና መቆጣጠሪያ ድርጅት ሲዲሲ የቅርብ ጊዜ ጥናት ውጤት ይጠቁማል። በተለይ ታዳጊዎችና ወጣቶች በዚህ ደረጃ ለነኚህ ከበድ ያሉ የጤና ችግሮች ሊያስከትሉ የሚችሉ ሁኔታዎች የመጋለጣቸው መንስኤ ምንድን ነው? ዶክተር ቢኒያም ስለ ጥናት ውጤት ውስጥ ምን ይነግሩናል?
በጣም የሚያሳዝን ነው ስታቲስቲክሱ። እስከ 40% ድረስ በታዳጊ እድሜ ያሉ ህጻናቶች እና ወጣቶች በአእምሮ በሽታ ይታመማሉ ሲባል በጣም ትልቅ ደረጃ ነው። ይህም 10 ልጆች ካሉ ከአራቱ በላይ የሆነ ጭንቀት ወይም ዲፕሬሽን ወይም የተለያዩ የሜንታል ኢልነስ የአእምሮ ህመሞች ማለት ነው። እነዚህም እንግዲህ የተለያዩ ናቸው። ሁሉንም በአንድ ላይ ስም ትክክል ላይ መጣ ይችላል። ዋናው በህፃንነት እድሜ እስከ 12ኛ እድሜ ድረስ የተለያዩ በሽታዎች ናቸው። እነዚህም እንደ ADHD ወይም አቴንሽን የማጣት ጭንቀት እስከ 9-10% ድረስ ሲሆኑ፣ አንዳንድ ደግሞ ቢሄቨራል ፕሮብለምስ የሚሏቸው አሉ፣ ኦፖዚሽናል የመሆን እና እንደዚህ አይነት። ግን ወደ ጉርምስና ሲገባ ደግሞ ከ12 ዓመት እስከ 17 ዓመት ደግሞ የቢሄቨራል ፕሮብለምስ ይቀንስና ዋናው ጭንቀትና ዲፕሬሽን ከዛም ወደ ሰብስተንስ ዩዝ ወደ እጽ ድራግ እና አልኮል ውስጥ የመግባት አዝማሚያዎች አሉ። እነዚህ ነገሮች በልጅነት ካልተታከሙና ጥሩ አይነት አቴንሽን አግኝተው በትምህርት ቤት፣ በቤተሰብ፣ በሐኪሞች አድሬስ ካልተደረጉ የሚያስከትለው ችግር በጣም ትልቅ ነው። ዲፕሬሽን እና የአእምሮ ህመም ዝም ብሎ የማዘን ወይም የመከፋት ብቻ አይደለም። ልጆችን በትምህርት ቤት ስኬታማ እንዳይሆኑ፣ ከትምህርት ቤት እንዲያቋርጡ፣ መጥፎ አይነት ሁኔታዎች ውስጥ እንዲገቡ ይዳረጋል። ከአእምሮ ህመም ጋር ተያይዞ ለምሳሌ የእንቅልፍ ማጣት፣ የእንቅልፍ መዛባት፣ ኢምፓልሲቭ ወይም ሳያስቡት አንዳንድ ነገሮች ውስጥ የማድረግ እና በዛም ሳቢያ ወደ ድራግ፣ ወደ ሌላ ከስርዓቱ ጋር የሚያጋጩ አይነት ጉዳዮች ውስጥ እንደ መግባት የናደድ ስሜት እና አግሬሽን ሊያመጡ ስለሚችሉ፣ በዚሁም ደግሞ ልጆች በጥሩ አይነት አድገው በልጅነት ጥሩ ጊዜ አሳልፈው ከጓደኞቻቸው ጋር ጥሩ ጓደኝነት የሚመሰረትበትን ጊዜ አልፈው ወደ ሌላ ወደማይሆን ዝንባሌ ውስጥ እንዲገቡ ያደርጋቸዋል። እና በብዙ ነገር ነው ልጅን አፌክት የሚያደርገው። አእምሮ ህመም ሲባል ዝም ብሎ የአእምሮ ብቻ አይደለም። አእምሮ ህመም ከሰውነት ህመም ጋር የተያያዘ ነው። ራሳቸውን አይዞሌት የማድረግ መጥፎ አይነት ምግቦች በመመገብ ሲሉ ሰውነታቸው እየወፈረ አሁን እዚህ አሜሪካን ሀገር እስከ 60% ድረስ ሰው ክብደት አለው፣ በጣም ወፍራም የመሆን አይነት አለ። እና ይህ እነዚህ ደግሞ ለልብ በሽታ፣ ለደም ብዛት፣ ለስኳር፣ ለሌላም በሽታዎች ይዳረጋሉ። ስለዚህ አእምሮ በሽታ ስንል ዝም ብሎ የአእምሮ ጭንቀት እና ምናምን ብቻ ሳይሆን ከወደፊት ጋር ከልዩ ልዩ የሜዲካል ኮንዲሽኖች ጋር እና ካልታከመ ደግሞ ከድራግ ዩዝ እና ራስን እስከ ማጥፋት ድረስ ይደርሳል።
ከፍተኛ ክብደትን ቅድም ሲገልጹ ከተገቢው ክብደት በላይ የሆኑ ለተደራራቢ ሌሎች የጤና ችግሮች የሚያጋልጡ ሁኔታዎችም በዚሁ የአእምሮ ችግር ሳቢያ ሁኔታዎች ሊመቻችላቸው ይችላል እያሉን ነው።
ልክ ነው። ትክክል ነው። አንዱ የሰውነት ህመም ምክንያት አንዱ ጭንቀት ነው። አብረው የተያያዙ ናቸው። ጭንቀት ያለው ሰው ለምሳሌ ስኳር በሽታ ወይም ደም ብዛት ቢኖራቸው ጥሩ ምግብ ካልመገቡ፣ ራሳቸውን ካልተንቀሳቀሱ፣ ስፖርት እና ስትሬሳቸውን ሃንድል በደንብ ካላደረጉ ስኳሩ ከቁጥጥር ውጭ ይወጣል። ኤክሰርሳይዝ አድርገው ጥሩ ምግብ ተመግበው ሰውነታቸውን ክብደት ካልወሰኑት ለስኳር የሚወስዱት መድኃኒት ከፍ ያለ ስለሚሆን የስኳር ከቁጥጥር ውጪ ይወጣና በዛ ምክንያት የዛ ኮንሲኩዌንስ ኮምፕሊኬሽኖች ይመጣሉ። ስለዚህ የአእምሮ በሽታ የሰውነት በሽታን ያባብሰዋል። ያ የመባባሱ ደግሞ የአእምሮ በሽታ ያባብሰዋል እና ቪሽስ ሳይክል ይባላል። አንዱ አንዱን መጥፎ እያደረገው እያባባሰው ሊሄድ ይችላል።
ባለም አቀፍ ደረጃም ሁኔታው ያንኑ ያህል የከበደ መሆኑን ጥናቶቹ ይጠቁማሉ። እድሜያቸው ከ10 እስከ 19 ከሚገኙ ታዳጊዎችና አፍላ ወጣቶች ባለም አቀፍ ደረጃም ከ7ቱ አንዳቸው ለተለያዩ የአእምሮ ጤና ሁከቶች ይጋለጣሉ ይላል። እንዲሁ በተመሳሳይ ይፋ የተደረገ አንድ ሌላ የጥናት ዘገባ። ስለዚህስ ምን ይሉናል? እንደው ከዩናይትድ ስቴትስ ውጪ ምንም እንኳን እርስዎ የሕክምና አገልግሎት የሚሰጡት በዩናይትድ ስቴትስ ውስጥ ቢሆን በሌሎች አካባቢዎች በሌሎች ሀገራትም ባለም አቀፍ ደረጃ ያለው ሁኔታ ምን ይመስላል? ለዚህስ መንስኤ ምንድነው? ለምን ወጣቶችና ታዳጊዎች እንዲህ በበረታ የአእምሮ ሁከት በዚህ ጊዜ መታመም ወይም መጋለጥ ቻሉ?
በጣም ጥሩ ጥያቄ ነው። እንደው በስታቲስቲክሱ የአሜሪካው በደንብ ተጋኖ ይወራል እና ይታወቃል እንጂ የአእምሮ ህመም በሽታ በሁሉ ዓለም ውስጥ የተሰራጨ ነው። አፍሪካ ውስጥ ይሄን ያህል አይደለም ስታቲስቲክሱ፣ ግን ህመሙ አለ። ምን ያህል ካቨሬጅ አለው፣ ምን ያህል እርዳታ አለ ሌላ ጥያቄ እንጂ በWHO በሚወጣው ስታቲስቲክስ ጭንቀትና የአእምሮ መታመን እስከ 15% ወጣቶች ዲፕሬሽን አላቸው። እስከ 20% ማለት አንድ እስከ 5 ውስጥ በአንድ አመት ውስጥ ራሳቸውን የማጥፋት ሐሳብ ነበራቸው። 10% ወይም አንድ ከ10 ራሳቸውን ለማጥፋት ሙከራ አድርገዋል። እና ይሄ በጣም የሚያስፈራ አይነት ስታቲስቲክስ ነው። ለምንድን ነው ሲባል እንግዲህ የአእምሮ ህመም ብዙ አይነት መንስኤዎች አሉት። አንደኛ እንደምታየው አለማችን በጣም አስጨናቂ እየሆነ መጥቷል። ስትሬስ በያለበት ነው፣ ጦርነት በያለበት ነው። አሁን ሰሞኑን የምናየው የጋዛና የእስራኤል ሁኔታ እንደ ፖለቲካ ውስጥ መግባት አልፈልግም፣ ግን እስቲ እነዛን ልጆች ሆነ አስበው ምን አይነት ጭንቀት ውስጥ እንዳሉ እና በሁለቱም በኩል በጣም አስፈሪ ሁኔታ ናቸው። እነዚህ ልጆች እንግዲህ ሲያድጉ ማንን ነው የሚያምኑት? ምን አይነት ሁኔታ ነው ያለው? እና ልክ እንደዚሁ በኢትዮጵያም በሌላም በኩል ብታየው ልጆች የሚፈልጉት ምንድን ነው? ሰላም ነው። እናትና አባት ከጓደኞቻቸው ጋር ተጫውተው ተምረው አድገው አገር እናቀናለን የሚል አይነት አስተሳሰብ መኖር እያለበት ግን ያለው ሁኔታ ያለማዝማሚያው ብዙ ቦታ ጥሩ አይደለም። በተለያዩ ቦታዎች የዘረኝነት ነገር አለ። ስለዚህ ይሄ ለጭንቀት እንትን ይላል። ከዛ ደግሞ እንግዲህ ዋናዎቹ መንስኤዎች ስናስብ የኬሚካል ኢምባላንስ አለ በጭንቀት ውስጥ። በዘር የሚተላለፍ በሽታ አለ። የሰዎች ፐርሰናሊቲ የተለያየ ነው እና አንድ ሁኔታ አንድ ሰው ላይ ትልቅ ጭንቀት ሲፈጥር አንዳንድ ሰዎች ደግሞ ያንን ምንም ላይ መስላቸው ይችላል።
ዶክተር ቢንያም ቀደም ብለው አንድ መሰረታዊ ነገር አንስተዋል። ከነኚህ ህመሞች በዩናይትድ ስቴትስ ውስጥ በከፍተኛ ደረጃ ብልጆች መታየት ባሻገር ካልታከሙ በጊዜው የሚያመጡትን ጣጣ በሕክምና ያልተረዱ ተስማሚ በሚባሉ ሌሎች አማራጮችም ያልታከመ አካላዊና የአእምሮ ጤና ሁኔታ እነኚህ ልጆችና ወጣቶች በአዋቂነት እድሜያቸው የተሟላና አመርቂ የሚሰኝ ህይወት እንዳይኖራቸው የሚያደርጋል ይላል። ይሄ እንግዲህ ከህመሙ መባባስና የህመም ሁኔታ ከመኖሩ በተጨማሪ በህይወታቸውም የተሳካላቸው እንዳይሆኑ ያደርጋል የሚል የሳይንስ ድምዳሜ ተሰምቷል። ስለዚህስ ምን ይላሉ?
አንዱ ነገር የአእምሮ ህመም ከስቲግማ ጋር የተያያዘ ነው። እነዚህ ስቲግማ የሚባሉት ትክክል ያልሆኑ አይነት አስተሳሰቦች እና የአእምሮ ህመም ለምሳሌ ህጻናትን አፌክት ሊያደርግ አይችልም ተብሎ የሚታሰብ አይነት ነገሮች አሉ። እነዚህ አስተሳሰቦች ለምሳሌ እናትና አባት ካለው ጥሩ ምግብ ከበላ ትምህርት ቤት ከሄደ ሁሉ ነገር ከተሟላለት ለምንድን ነው ልጅ የሚያመው? ጭንቀት ወይም ዲፕሬሽን ወይም ሌላም ነገር ሊኖረው የሚችለው ብሎ የሚያስቡ ሰዎች ይኖራሉ። ይሄ ትክክል አይደለም። እንደዚህ አይነት አስተሳሰቦች ህጻናትና ወጣቶች በጊዜ ጥሩ አይነት ህክምና ከማግኘት ወደኋላ ይሰበስቧቸዋል፣ ይቆጥቧቸዋል። በጊዜ የታከመ ምንም ነገር ቢሆን ስለ አእምሮ ብቻ ማውራት አልፈልግም። ማንኛውም ነገር ከስረ መሰረቱ በጊዜ ህክምናና የሚያስፈልገው ነገር ከተደረገ መቆጠብ ይችላል። በጊዜ ማስታገስ ይቻላል። ሳይብስ መቆጣጠርም ይቻላል።
መልካም። ስለተዘነጋው የታዳጊዎችና የወጣቶች የአእምሮ ህክምና በርከት ያሉ ነጥቦችን የተመለከተ ውይይት ነው ያደረግነው። በዚህ ሰዓት ፕሮግራማችን የሚከታተሉ ወላጆች ብዙ ቁም ነገሮችን የሚይዙ ይመስለኛል። የጤና እንክብካቤውና ክትትል ብቻ ሳይሆን ነገሮች ሳይባባሱ መከላከል የሚያስችሉ መንገዶችንም ጠቋሚ ሁኔታዎችንም ገልጸዋል። ዶክተር ቢንያም ገሰሰ የአእምሮ ሐኪምና እንዲሁም በተለይ የታዳጊና የወጣቶች አእምሮ ሕክምና ልዩ ባለሙያ፣ ለጊዜው አመሰግናለሁ። ተስፋ አድርጋለሁ በሌላ መሰል ውይይት መልሼ አገኘታለሁ። እግዜር ይስጥልኝ።
እኔም እንደዚህ አይነት አጋጣሚ አግኝቼ ስለ ሞዶ ፊልድ መናገር ስለቻልኩኝ አመሰግናለሁ። ለወደፊትም ተባባሪ ለመሆን በጣም ፈቃደኛ ነኝ። እግዜር ይስጥልኝ።
እንግዳችንን ዶክተር ቢንያም ገሰሰን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ደግሞ የግብጽ ፕሬዚዳንት አብደልፈታህ አልሲሲ የመካከለኛው ምስራቅ ቀጠና ጊዜውን የሚጠብቅ ፈንጂ ነው ሲሉ የጋዛ ግጭት እንዳይስፋፋ አስጠንቅቀዋል። ግብጽ በኢራን በሚደገፈው የየመን ሁቱ ሚሊሺያ የተላኩ እንደሆኑ የገለጸቻቸውን በርካታ ሰው ሰራሽ አውሮፕላኖች ወይም ድሮኖች ባለፈው ሳምንት አርብ መታጥላለች። ኢራን በእጅ አዙር የምታንቀሳቀሰው የሊባኖሱ ሂዝቦላ ግጭቱ ከተጀመረበት ጊዜ አንስቶ በሰሜን እስራኤል ላይ ሮኬቶችንና ሌሎች ቦምቦችን በሰሜን እስራኤል ላይ ሲተኩስ ቆይቷል። ይህም በእስራኤልና በሊባኖስ መካከል ግጭት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። ካይሮ የሚገኘው ዘጋቢያችን ኤድዋርድ ኢራኒያን ያደረሰን ዘገባ ተከታዩ ነው። ሊባኖስ የሚገኘው የሂዝቦላ ታጣቂ ቡድን በእስራኤልና ሊባኖስ ድንበር አቅራቢያ በእስራኤል ድሮን ላይ ያነጣጠረ ከመሬት ወደ አየር የሚወነጨፍ ሚሳይል ቅዳሜ ዕለት ተኩሷል። ይህ አልፎ አልፎ የሚተኮስ ሚሳይልና የሮኬት ልውውጥ በእስራኤልና በሊባኖስ መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። በግብጽ ሰሜናዊ ድንበር ላይም በርካታ ሰዎችን ያቆሰለ የድሮንና ሮኬት ጥቃት መካሄዱን ተከትሎ የግብጽ ፕሬዝዳንት አብደልፈታህ አልሲሲ ለሶስት ሳምንታት የቀጠለው የጋዛ ግጭት ግብጽን ጨምሮ ወደ ሌሎች አካባቢዎች እንዳይስፋፋ ቅዳሜ ዕለት አስጠንቅቀዋል።
امبارح كان في طيارات مسيره دخلت وتم اسقاطها
ከየመን የተነሱ ድሮኖች የግብጽን ግዛት አልፈው ገብተው ተመተው ወድቀዋል። ግጭቱ ወደ ሌሎች አካባቢዎች መስፋፋቱ ለቀጠናው የሚጠቅም አይደለም። ሁሉንም ማጥፋት የሚችል የተቀበረ ፈንጂ እንደማለት ነው። ግብጽ ለዋላዊነቷ የተጠበቀ አገር ናት። ስለዚህ ሁሉም ለዋላዊነቷ እንዲያከብር እንጠይቃለን።
አብዛኛውን የየመን ሰሜናዊ ክፍልና በቀይ ባህር ላይ የሚገኝ ዳርቻ የሚቆጣጠረው የየመን ሁቲ ሚሊሺያ ቡድን የኢራንና በሊባኖስ የሚገኘው ሂዝቦላ አጋር ነው። ከዚህ ቀደም በአጎራባቹ ሳውዲ አረቢያ የሚገኙ ከተሞችን ለማጥቃት ኢራን ያቀረበቻቸውን ሰው አልባ አውሮፕላኖች ተጠቅሟል። የሁቲ ድሮኖች ግብጽን ሲያጠቁ ግን የመጀመሪያ ጊዜ ነው። እስራኤል ጋዛን በሚቆጣጠሩት የኢራን ደጋፊ ሐማስ ታጣቂዎች ላይ የምታካሄደውን ጥቃት እያጠናከረች በሄደችበት ወቅት የኢራን የውጭ ጉዳይ ሚኒስቴር ሁሴን አሚር አብዱላሂን በጋዛ የሚካሄደው ጦርነት ከቀጠለ የኢራን አጋር የሆኑ ቡድኖች እርምጃ ለመውሰድ ተዘጋጅተዋል ሲሉ አስጠንቅቀዋል። የኢራን አጋሮች እንዳስፈላጊነቱ ሊጠቀሙባቸው የሚችሉ በቂ ሮኬቶች፣ ሚሳኤሎችና ድሮኖች መኖራቸውንም አመልክተዋል። አሚር አብዱላሂያን አክለው በጋዛና በዌስት ባንክ የቀጠለው የሴቶችና ሕጻናት ግድያ ለተለያዩ አማራጮችና ማንኛውም ነገር ይቻላል ለሚል አስተሳሰብ በር ይከፍታል ሲሉ እስራኤልን አስጠንቅቀዋል። የኢራን አጋሮች አስፈላጊውን ስልጠና መውሰዳቸውንና በተፈለገ ጊዜ ወደፊት ለመሄድ ዝግጁ መሆናቸውንም አስምረውበታል። አሚር አብዱላሂያን በጋዛ አስቸኳይ የተኩስ ማቆም እንዲደረግ ጠይቀው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ፖለቲካዊ መፍትሄ ለማግኘት በመጪዎቹ ሰዓታት ወደ ቀጠናው እንደሚጓዙም ገልጸዋል። በፓሪስ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ካተር አቡ ዲያብ ለአሜሪካ ድምጽ ሲያስረዱ ግብጽና ሌሎች የቀጠናው ሀገራት በውስጥም በውጭም የሚፈጸሙ አርብ ዕለት በሰሜናዊው ሲናይ የደረሰው አይነት ጥቃት ለራሳቸው ብሔራዊ ደህንነት የበለጠ እንዲሰጉ እያደረጋቸው መሆኑን ይገልጻሉ።
በግብጽ ላይ የተፈጸመው ጥቃት ከየመን ወይንም ከግብጽ ሌላኛው ድንበር የተነሳ ሊሆን ይችላል። ነገር ግን ለሀገሪቱ ብሔራዊ ደህንነት ስጋት ነው። ግብጽ ደግሞ እንደ ሌሎቹ በቀጠናው ውስጥ ያሉ ሀገሮች ይሄ ግጭት ወደ ድንበራቸው አልፎ እንዳይገባና የውስጥ መረጋጋታቸውንም አደጋ ላይ እንዳይጥል ስጋት አላቸው።
ግብጽ እንደ አውሮፓውያን አቆጣጠር ከ1948 እስከ 1967 ዓመተ ምህረት የጋዛ ሰርጥን ተቆጣጣር እንደነበር ያመለከቱት አቡ ዲያብ ለረጅም ጊዜ ከጋዛና ከሰሜናዊው ሲናይ አካባቢ የሚነሱ እስላማዊ አክራሪዎችን መቋቋሟን ይገልጻሉ። በመሆኑም የራሷን ደህንነት ለመጠበቅ ግብጽ ከፍልስጤም ወደ ሲናይ የሚደረግን ማንኛውንም ፍልሰት ለማስቆም ተዘጋጅታለች። የሳውዲ አረቢያ ንብረት የሆነው አል አረቢያ ቲቪ ቅዳሜ ዕለት እንደዘገበው 3ኛ ዙር የእርዳታ ጭነት መኪናዎች ወደ ጋዛ ለመግባትና ሲቪሎችን ለመርዳት ተዘጋጅተዋል። ጭነቶቹ ምን አይነት አቅርቦቶችን እንደያዙ ግን ግልጽ አይደለም። ፕሬዝዳንት ሲሲ ቅዳሜ ዕለት እንዳመለከቱት ግብጽ የጭነት መኪናዎቹ ወደ ጋዛ እንዲገቡ ለማመቻቸት እየሰራች ነው። በኤድዋርድ ኢራኒያን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዝግጅቶቻችንን በዚሁ አጠናቀናል። ነገ በሌሎች ፕሮግራም እንጠብቃችኋለን። ሰላም፣ ደህና ደሩ።